የሁለቱን የኢህአደግ አባል ፓርቲዎች ህወሓትንና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረገ የሁለቱ ወገን እይታ ክርክር ነው። ዘጣ ገባ ለምሽቱ ይዞ ቀረበው። ተከራካሪዎች አቶ የማነ ካሳ በመቀሌ ዩኒቨርሲቲ የህግ መምህር፣ አቶ ባንታየው ሽፈራው በባህር ዳር ዩኒቨርሲቲ ፖለቲካ ሳይንስ መምህር። የፕሮግራም አዘጋጅና አቅራቢ አሉላ ከበደ። ወደ ክርክሩ እንሂድ።
እንግዶች የሁለታችሁንም አመሰግናለሁ። ከትላንት በስቲያና ትላንት በህወሓትና አዴፓ ያልተለመዱ ማለት የሚቻሉ የሁለቱን ድርጅቶችም አቋምና ግንኙነት ጥያቄ ውስጥ የከተቱ የሚመስሉ ሐሳቦች የታጨቁባቸው መግለጫዎች ወጥተዋል። ይልቁንም ደግሞ ዛሬ በአገሪቱ በሚታየው ውጥረትና በቅርቡ ከተፈጸሙ ከፍተኛ ባለስልጣናት ግድያ አንጻር የፖለቲካ ውጥረቱ እየተጋጋመ እየተባባሰ ሄደ ይመስላል። እስኪ የእናንተን መሰረታዊ ጭብጡን የተመለከተ ግምገማ እናስቀድም። አቶ የማነ ከርሶል ጀምር። የህወሓትን ማዕከላዊ ኮሚቴ መግለጫ ያስቀድሙና ወደ አዴፓ ወስዶታለሁ።
ጥሩ። ያው እንግዲህ ከዚህ ከቅርብ ጊዜ ዓመታት ወደዚህ ኢህአዴግ እንደ ኢህአዴግም እንደገመገመው ፓርቲዎቹም በመካከላቸው ያለ ግንኙነት ኢህአዴግ ወይስ ድርጅቶች ጥሩ እንዳልሆነ ገምግመው ነው። ምናልባት የምታስታውስ ከሆነ አሉላ፣ ከአንድ ዓመት በፊት ማለት ጠቅላይ ሚኒስትር ዶክተር አህመድ ከመመረጣቸው በፊት በሁሉም ድርጅቶች የአራት ድርጅቶች አመራር የመጣቸው የፕሬስ ኮንፈረንስ በቴሌቪዥን ተሰጥተው ነበር እና አመራር አልባ ግንኙነት ምናምን የሚል በመካከላቸው እንዳለ አስቀምጠው ነበር። ስለዚህ ቢያንስ ኦፊሻል ከተነበርበት ከዛ ጀምሮ በምናይበት ጊዜ ለፓርቲዎች መካከል በተለይ በዚህ አንድ ዓመት ውስጥ ደግሞ መተማመን እና መወረዝ የቆየበት ሁኔታ ስብሰባ አንድ ላይ ተሰብስቦ ከስብሰባ ከወጡ በኋላ ወደ ክልላቸው ከተመለሱ አንዱ ሌላውን የሚከስበት ሁኔታ ነው የነበረው። ወይ ደግሞ ህዝቡ ማንም ህዝብ በሚያውቀው ማለት ነው ምንድን ነው አንድ ነው ያሉት ወይስ እንዴት ነው? ኢህአዴግ የለም እስከመባል የተደረሰበት ሁኔታ ነው የነበረው እና ስለዚህ ከዚህ ተነስቶ በኦፊሻል ደረጃ እንደ ኢህአዴግ እንግዲህ በምርጫ ህጋችንም በፖለቲካ ፓርቲዎችን ህዝባዊ ህጋችንም በምናይበት ጊዜ ግንባር መመስረት የሚቻለው የጋራ ፖለቲካዊ ፕሮግራም ይዘን ነው የሚለው እንግዲህ የጋራ ፖለቲካ ፕሮግራም አንዱ አብዮታዊ ዲሞክራሲ ይዘን ነው የተመዘገቡት። ከዛ በኋላም በመግለጫ እንግዲህ ከስም ቀየር አልፎ ቢያህን ወደ አዴፓ ተቀይሮ አቶ ዮሐንስ ባያሌውም ይሄ የጋራ ፖለቲካ ፕሮግራማቸውን አብዮታዊ ዲሞክራሲ የከሰረ ነው የሚል ሌላኛው ኦፊሻል የሆነ በመካከላቸው ድርጅቶች መሰረታዊ የሆነ ግንኙነት እንደሌላቸው ይፋ የተደረገበት ሁኔታ ነው የነበረው። ስለዚህ ይህን ተከትሎ አንዱን ሌላውን በመግለጫ መውቀስ መወቃቀስ የነበረ ነው። እንዳልከው ግን ያሁኑ የህወሓትና ኢትዮጵያ በጣም ጠንከር ያለ ከዚህ በፊት ከነበሩት ከተለመዱ እንትኖች ለየት ባለ መልኩ ጠንከር ያሉ መልክቶች የተላለፉበት ነው። እኔ እዚህ ትግራይ ውስጥ እንዳለም የህዝቡ ስሜት የሚጋራ እነዛ ከመሆን አንጻር ፊት ለፊት ያለውን ችግር ዝም ብለህ አብረን አለሁ እያልክ ነገር ግን ሳትኖር እንትን እያልክ ከመሄድ ይልቅ አይነታዊም ትክክለኛውን ነገር ሰንብቶ ወጥቶ ከዛ በዛ መነጋገር የሚቻልበት ሁኔታ ማስተካከል ያለበት ሁኔታ ስምምነት እንዳይኖር ምክንያት የሆኑ ነጥቦችን የሚያቀራረቡ ካሉ መቀራረብ የሚቻልበት ሁኔታ ካለ ማስተካከል የሚቻልበት ሁኔታ ካለ ማስተካከሉ ማተኮር ስለሚጠቅም ችግሮችን በግልጽ አውጥቶ እንዲህ ነው አብሬ መስራት አልችልም የሚለው እኔ ትክክለኛ ነው እላለሁ። እንደዚህ መሆን ባይኖርበትም በተለይ አገሪቱ ካለችበት ሁኔታ ነገር ግን የለም ነው አልነበረም። ይህ መግለጫ ጀስት ወጣ እንጂ ኦልሬዲ ያደግ ከሞተ ቆይቷል። በተለየ ደግሞ ከአዴፓ ጋር ነው እንግዲህ ትንሽ ለየት የሚያደርገው የኢህአዴግ ህወሓት ማዕከላዊ ኮሚቴ ያወጣው አዴፓም በግልጽ ይቅርታ የጠየቀበት ሁኔታ ችግሮችን እንደ ምክንያተኛ አድርጎ ያስቀመጠበት ሁኔታ አለ። ከዛ በተጨማሪ ከአዴፓ መግለጫ በተለየ መልኩ ኢህአዴግ እንደ ኢህአዴግም አቋሙ በተወሰነ መቶች ጥያቄ አንስታለና አዴፓ ብቻ አይደለም ህወሓትን የወቀሰው።
መልካም፣ ወደ አቶ ባንታየሁ ልለፍ። አሁን ያለውን ሁኔታና ድርጅቶቹ የሄዱበትን መንገድ የመግለጫዎቹንም መሰረት በርሶስ በኩል እንዴት ይመለከቱታል?
እኔ ነገሮችን የማየው አሁን የተፈጠረው መሆኑ አጠቃላይ ኢህአዴግ ውስጥ ያለውን እንቅስቃሴ ከኢህአዴግ አፈጣጠር ነው ወይም ኢህአዴግ ስሪት ጋር ነው አያይዞ ማየት እንፈልጋል። እንደምናውቀው ኢህአዴግ በስሪቱ በህወሓት የበላይነት የተዋቀረ የአራት ድርጅቶች ግንባር ነው። ይህ ግንባር ላለፉት 10 ዓመታት በህወሓት ሄጀሞኒክ የሆነ ሚና የበላይ ተሳትፎ ነው የሀገሪቷን ፖለቲካ ሲዘወር የነበረው። እንደሚታወቀው ባለፈው ዓመት ጀምሮ በመጣው የሀገራችን ውስጥ በመጣው የፖለቲካ ለውጥ የህዝቡ ሰብአዊና ዲሞክራሲያዊ መብቶች እንዲከበር፣ ፍትሐዊነት እንዲሰፍን፣ እኩልነት እዚህ ሀገር እንዲመጣ በጣም ታግሎ ስለነበረ ኢህአዴግን በመገደድ ይህ ለውጥ የግድ መምጣት አለበት ሀገራችን እንደ ሀገር የምትቀጥል ከሆነ ብሎ እነዚህ ለውጥ የመጣው። ይህ ለውጥ ሲመጣ እንግዲህ ያን ሄጂሞኒክ የሆነውን የበላይነቱን ጨብጦ ለመቆየት የሚፈልገውን አካል ይገፋል። ስለዚህ ሬዚስታንስ መኖሩ የማይቀር ነው። ስለዚህ በኢትዮጵያ ውስጥ ፖለቲካ ለውጥ በመምጣቱ ኢህአዴግ ባላንሱን አጥቷል። ስለዚህ ኢህአዴግ በአፈጣጠሩ በስሪቱ በአንድ የግንባሩ አባል ዘዋሪነት የሚንቀሳቀስ ግንባር ነው የነበረው። ይህ ባላንስ ማጣት ነው ከለውጡ ከመጣበት ጊዜ ጀምሮ እስካሁን ያሉትን አጠቃላይ ውዥንብሮች፣ ፖለቲካ ትኩሳቶች ከፍ እያደረገ ያለው ብዬ ነው የማስበው።
መልካም ታ ወደ ተነጣጠሩ ጭብጦች እንግባ። አሁን ደግሞ ከአቶ ባንታየሁ ጀምርና ወደ አቶ የማነ አልፋለሁ። እስኪ በቀድሚያ በህወሓት ማዕከላዊ ኮሚቴ የተሰጠውን መግለጫ ፍሬ ነገሮች 7 ነጥቦች የያዘ ነገር ግን በርካታ ሐሳቦችን የሚያነሳ መግለጫ ነው ህወሓት ያወጣው። በየጊዜው እየተከማቸ የመጣው በተለይም ካለፈው አመት ጀምሮ የአገሪቱን ህልውና አደጋ ላይ የሚጥሉ ሁኔታዎች እየተበራከቱ የአደጋው ፍጥነት በየቀኑ እየጨመረ በመሄድ በቅርቡ በከፍተኛ የአገሪቷ ወታደራዊ እና የክልል አመራሮች ላይ ያጋጠመው በግፍ የመገደል ደረጃ ደርሷል ይላል የህወሓት ማዕከላዊ ኮሚቴ መግለጫ በመንደርደሪያው። በዋናነት ግን ለደረሰው ፈተና አዴፓ ራሱን ከፍተኛ አመራሮች የሞቱበትን ድርጅት ተጠያቂም ያደርገዋል፣ በአገሪቱ ለሚታየው ምስቅልቅልም ይቅርታ መጠየቅ አለበትም ጭምር ነው ያለው አቶ የማነ ቀደም ብሎ እንደጠቆሙት። አቶ ባንታየሁ ያን መግለጫ እንዴት ተመለከቱት?
ያም መግለጫ ማየው ከዚህኛው በቅርቡ በተፈጠረው አሳዛኝ ክስተት መነሻ ያደረገ ነው ብዬ አይደለም ማስበው። ይህ ያን በመጠቀም የኢህአዴግ ውስጥ ያለውን አጠቃላይ በኢትዮጵያ ፖለቲካ ያለውን ያህል አስተላለፍ በተለይ ለህወሓት የሚጠቅም መንገድ ለመዘወር የተጠቀሙበት ነው፣ ፖለቲካዊ የተደረገ ነው ብዬ ነው ማስበው። ምክንያቱም ያኛው ክስተት ቀጥታ አዴፓን የሚያስጠይቅ ሳይሆን አዴፓ ራሱ ሌሎችን ተጠያቂ ለማድረግ በከፍተኛ ሁኔታ ሊሰራ የሚገባ ነው። አንዳንደኛ ደረጃ የተጎዳው ትልቅ የሆኑ 4 ከፍተኛ ሚና ያላቸው እዚህ ሀገር ውስጥ በሀገር ደረጃ የፖለቲካ ለውጥ እንዲመጣ በጣም አፋኝ የሆነውን ስርዓት እንዲያበቃ ያደረጉ ትልቅ ሚና አስተዋጽኦ ያደረጉ ሰዎች አዴፓ ያጣል። ስለዚህ አዴፓ በዚህ ሊከሰስ ሳይሆን የሚከሳውን ሰው ነው ሊፈልግ ይገባል። ብሌን ግን በዚህኛው ሳይድ ነው መሆን አለበት። ነገር ግን በእኔ አስተሳሰብ ህወሓት በሀገራችን ውስጥ ለመጣው ለውጥ ፓይነርል የተጎዳው ሄጂሞኒክ የሆነውን ሚናው ያጣው ህወሓት ነው። ስለዚህ አስተላለፉን እንደገና ማስተካከል ይፈልጋል። ይህ አስተላለፍ ደግሞ አንደኛው የኢህአዴግ ውስጥ ለውጥ እንዲመጣ ከዛም በኋላ ሀገራችን ውስጥ የፖለቲካ ለውጥ እንዲመጣ የአማራ ዲሞክራቲክ ፓርቲ አሁኑ የድሮ ብአዴን የነበሩ አመራሮች ከፍተኛ አስተዋጽኦ አላቸው ከሌሎች አጋሮቻቸው ጋር በመሆኑ። ስለዚህ እንደ ጠላትነት መክሰሱ የማይቀር ነው የሚሆነው በፖለቲካ መንቀፋት። ይህ የመጣውም አሁን የመጣውም ለውጥ እሱን በሚጠቅም መንገድ እየሄደ ነው ብሎ የሚያስብ አይመስለኝም በተለያዩ የሚያውቃቸው መግለጫው። ስለዚህ ይህን አጋጣሚ መጠቀም በማዕከላዊ መንግስት ውስጥ አዴፓን ያገለለ አዲስ አስተላለፍ ለመመስረት ወይም ደግሞ ኢህአዴግ ውጭም ከሆነ አዲስ አስተላለፍ ለመከተል ያስበ፣ ለዚህ ደግሞ መሰናት ሊሆንበኛል ብሎ ያስበውን የአማራ ዲሞክራሲያዊ ፓርቲ ተወቃሽ ማድረግ እንዲገልል እንዲል የፈለገ ይመስላል። ከመግለጫዎቹ አንዳንድ ነገሮችን አይተ ከሆነ አሊማ ደቡብ ክልል የሚካሄዱ የክልል ጥያቄዎች የሰላማዊ መንገድ መመለስ አለበት፣ የማዕከላዊ መንግስቱ ኃይል መጠቀም አይኖርበትም አይነት የመሰሉ የክልል ጥያቄዎችን የሚደግፉ የሚመስሉ የተለመደው አይነት ቋንቋዎችን ብሔር ብሔረሰቦች መከበር አለበት የዚህ ክልል ጥያቄ በሚል በዛኛው የአጣሚ ሄጂሞኒክ ሚና በአዲስ አሰላለፍ ለመመለስ የሚያደርገው እንቅስቃሴ ውጤት አድርጌ ነው የማየው እንጂ እንደው የተፈጠረውን ክስተት ብቻ መሰረት አድርጎ የተሰጠ መግለጫ አይመስለኝም።
መልካም። ወደ አቶ የማነ ከማለፌ በፊት አቶ ባንታየሁ አንድ ጥያቄ ላክል። በተለይ የቅርቡን ድንገት በቅርቡ የተፈጸመውን የነኝህን የባለስልጣናት ግድያ ተንተርሶ በተራ ቁጥር 2 ላይ በህወሓት ማዕከላዊ ኮሚቴ የተሰጠው መግለጫ ሶስተኛ ወገን አለበት በሚል ማሳበብ፣ ሌሎች እርጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጥ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳቧለንኝ ግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሑፍ፣ ስለሱ የሚያውቁትም የተረዱትም ነገር ካለ
ክርክሩ አላበቃም። ባሉላ ጥያቄ ነው ለዛሬ ተገታው፣ ቀጥላል። እንግዶቻችንን ለዛሬው እናመሰግናለን።
ነገ ቅዳሜ ይቀርባሉ።